በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮቻችን፣ አሁን በእያላችሁበት ስፍራ ሆናችሁ መንፈሳችሁን አዘጋጅታችሁ ከጌታ ማዕድ ፊት እንደቀረባችሁ ባለሙሉ ተስፋ ነኝ። እኔም ከኔም ጋር አብሮ የሚሰሩት ወንድሞቼና እህቶቼ በዚህን ሰዓት በጌታ ፊት አንድ ላይ ከቃሉ ማዕድ ፊት ቀርበናል። መንፈስ ቅዱስ የሚያስተምረንን ለመማር በርሱም ለመኖር ይህ የኔና የናንተ ቁርጥ ውሳኔ መሆን አለበት። እግዚአብሔር የሚናገረንን እግዚአብሔር ከቃሉም ደግሞ የሚያሳየንን ድንቅ ነገር እየተመለከተንና መረዳቱንም እያገኘን በዚያ መመላለስ የኔና የናንተ ፈንታ ነው። እግዚአብሔር ይርዳን። እስቲ የለቱን ዝግጅታችንን እንግዲህ በዚህ ዝማሬ እንጀምራለን ማለት ነው።
እባቡን ግንዱን ድህረት ስልጣን ሰጥቶኛል ጌታዬ፣ አለቅነትና ስልጣናት ባለክም ዙፋናት ጌትነት ተገፈው በእግሩ ስር ናቸው። ከሙታን በኩር ለሆነው ስራህ ሊያፈርስ ተገልጦ አልቀረም አስገረ ገፎ አምላኬ ተመርጃለሁ። ጠላቴ ምን ልታደርገኝ? የጽዮን ባለ ተስፋ ነኝ፣ የክብር ተሸላሚ ነኝ። አምላኬ ተመርጃለሁ። ጠላቴ ምን ልታደርገኝ? የጽዮን ባለ ተስፋ ነኝ፣ የክብር ተሸላሚ ነኝ። ፈንታ ሆነ መታሰቢያ ከየት ያመጣኸው የለህም አትጨርሰው ጉልበትህን መቼም ቢሆን አታገኘ አመድ በውስጥ ቀርቶ አቅኔት ማጥቶ ጠፍቶ ምድረ በዳ ነው የምትገኘው የመድኃኒቴን ስም ስጠራው። አምላኬ ተመርጃለሁ። ጠላቴ ምን ልታደርገኝ? የጽዮን ባለ ተስፋ ነኝ፣ የክብር ተሸላሚ ነኝ። አምላኬ ተመርጃለሁ። ጠላቴ ምን ልታደርገኝ? የጽዮን ባለ ተስፋ ነኝ፣ የክብር ተሸላሚ ነኝ።
እኔና እናንተን የመረጠ ልዑል እግዚአብሔር ለዘላለም ይክበር ይመስገን። ጠላት ምንም ነገር በእኛ ላይ ሊያደርግ አይችልም። የጠላት ኃይል በእኛ ላይ ፈጽሞም አይሰለጥንም። ካሌብ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያልን ወደ ዛሬው ጸሎታችን እናልፋለን። ልዑል እግዚአብሔር አምላካችን ሆይ፣ የእድሜ ዘመናችን እኩሌታውን ምናልባት የጨረስን ልንኖር እንችላለን። ምናልባትም ደግሞ የክርስትናን እርምጃ ሀሁ ብለን የጀመርን ልንኖር እንችላለን። አቤቱ አምላካችን ሆይ፣ ለሁላችንም ቸርነትህ ደግሞ ብዙ ነው፣ ምሕረትህም እንዲሁ። እግዚአብሔር አምላካችን ሆይ፣ በቀረው የሕይወታችን ዘመን ሁሉ አንተ በጎውን መልካሙን ታላቁን በረከትህን እየመገብከንና እየሰጠህን አቤቱ አምላካችን ሆይ በቀነትህም በትር ደግሞ እየመራህን እስከ ፍጻሜው ድረስ እግዚአብሔር አምላካችን ሆይ እንድታዘልቀን እነሆ ራሳችንን አሳልፈን ለአንተ እንሰጣለን። ከእኛ የሚረባ ምንም ነገር የለም። ከእኛ መልካም ነው ተብሎ የሚቆጠር አንድም ነገር የለም። መልካም አንተነ፣ ቸር አንተነ። እግዚአብሔር አምላካችን ሆይ በዚህ በቸርነት ውስጥ እለት እለት ጠብቀን። ከዚህ ቀጥሎ የምንማረውን ቃልህን ደግሞ አስተማሪው መንፈስ ቅዱስ እንዲያስተምረን ከጸባወት ላክልን፣ በመድኃኒታችን በጌታችን በኢየሱስ ክርስቶስም አሜን። አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 36 ስለ ንጉሥ ሕዝቅያስና ስለ አሦር ንጉሥ ሰናክሬም ወረራ እንዲሁም አለፍ ብለን ደግሞ ከምዕራፍ 7 ስለ ንጉሥ ሕዝቅያስ ጸሎትና ስለ አሦር ሠራዊት መጥፋት የሚናገረውን ክፍል እስከ ቁጥር 6 መመልከታችን የሚታወስ ነው። ዛሬም የትላንትናውን ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 37 ቁጥር 7 ናውጡ። እንዲህ ይላል፣ ነው በላዩ መንፈስን ሰዳለው ወሬንም ይሰማል ወደ ምድሩም ይመለሳል በምድሩም በሰይፍ እንዲወርቅ አድርጋለሁ በሉት አላቸው ይላል። ይህ ለሕዝቅያስ የተላከ የዛቻ መልእክት ነው። ራፋስቂስ ወደ ሰራዊቱ እንደተመለሰ ያሶር ንጉስ ከለይኪሶ እንደሄደና በልብና እየተዋጋ እንደሆነ ይነግረዋል። ዋናው ያሶር ጦር በግብጽ ሰራዊት ክፉኛ እንደተጠቃ ወሬ ይናፈሳል። በዚህ ጊዜ የተጠቃውን ጦር ለማዳን ራፋስቂስ ለጊዜውም ቢሆን ኢየሩሳሌምን ትቶ ይሄዳል። ይህ ከመሆኑ በፊት ከሰናክሬም የተላከ መልእክት ለሕዝቅያስ ልኮለት ነበር። የደብዳቤው ዓላማ በፍጹም እግዚአብሔር ሊያድነው እንደማይችል የሕዝቅያስን እምነት ማናወጥ ነበር። ወገኖቼ እኔና እናንተንም ጠላት እንዲው ይፈታተነናል። አበቃልህ፣ ጠፋ፣ ተስፋ ያደረከው ነገር ሁሉ እየሟሸሸ ነው እያለ የትዝታ ክራሩን ፈጽሞ በጆሮአችን ላይ ይመታል፣ ከበሮውንም ይደልቃል። እግዚአብሔር አምላካችን ግን ጣልቃ ገብቶ መታደግን ደግሞ ያውቅበታል። እግዚአብሔር ይመስገን። ቁጥር 10ን ተመልከቱ። ለይሁዳ ንጉሥ ለሕዝቅያስ እንዲብላችሁ ንገሩት፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትተማመንበት አምላክ አያታል ይላል። ያንኑ ራፋስቂስ የተናገረው ነበር በድጋሚ የነገረው። ከቁጥር 11 እስከ 13 ያለውን ብትመለከቱ እንዲህ ያለውን ዛቻውን እናገኛለን። ከቁጥር 11 እስከ 13 ባሉት ክፍሎች ከአሦር ንጉሥ እጅ የትኛውም አምላክ ሊያስጥላቸው እንደማይችል ከበፊቱ በባሰ ትዕቢት ሲናገር እንመለከታለን። ለመመለስ የሚያስቸግሩ ታሪክ ነክ ጉዳዮችንም በማንሳት ይጠይቃል። እስቲ ከዚህ በመቀጠል ደግሞ የሕዝቅያስን ጸሎት የሚያወሳውን ክፍል ከቁጥር 14 እናነባለን። ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው ይላል። ደብዳቤውን እንደ ተቀበለ ሕዝቅያስ ወደ እግዚአብሔር ቤት ነበር ያመራው። ደብዳቤውንም በእግዚአብሔር ፊት ዘርግቶ በቅዱሳት መጻሕፍት ከሰፈሩ ጸሎቶች አንዱ ለመሆን የበቃውን ጸሎት አቀረበ። ቁጥር 15 እና 16ን ተመልከቱ። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ፣ አንተ ብቻህን የምድር መንግሥታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃል ይላል ጸሎቱ። ማንም እምነቱን በሚገባ የሚያውቅ እስራኤላዊ እግዚአብሔር በቤተ መቅደስ ውስጥ ተወስኖ ይኖራል ብሎ አያምንም። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 27ን ተመልከቱ። እግዚአብሔር የሰማይና የምድር ፈጣሪ እንደሆነ እያንዳንዱ እስራኤላዊ ያምናል። ቁጥር 18 እና 19ን ተመልከቱ። በዚህ ክፍል መሠረት ስድቡ እርሱ ላይ ሳይሆን እግዚአብሔር ላይ የተቃጣ እንደሆነ ሕዝቅያስ ሲናገር እንመለከታለን። ከቁጥር 18 እስከ 20 ያለውንም ተመልከቱ። በዚህ ክፍል መሠረት ሕዝቅያስ ሐቁን በትክክል አቀረበ እንጂ ማድበስበስ አልፈለገም፣ ሐቁንም መካድ አልፈለገም። ወደ እግዚአብሔር ስንቀርብ በፍጹም አቀኝነት መሆን አለበት ወገኖቼ። በተለይም እኛነታችንን በተመለከተ አንድም ወደ ኋላ የምንለው ወይም የምንሸሽገው ነገር ሊኖር አይገባም። እግዚአብሔር ለኢሳይያስ የሰጠውን መልስ ደግሞ ቀጥለን በቁጥር 29 ላይ እንመለከታለን። የአሦር ንጉሥ ስድብና ዛቻ እንደ ሰማ እግዚአብሔር ተናገረ። በእርሱ ላይ ምን እንደሚያደርግ ሲያመለክትም ቁጣህና ትዕቢትህ ወደ ጆሮዬ ደርሷልና፣ ስለዚህ ስናጋዬን በአፍንጫ ልጓሜንም በከንፈር አደርጋለሁ፣ በመጣህበትም መንገድ መልሳለሁ ይላል ሲል ይናገራል። እግዚአብሔር ይህን የተናገረው ሕዝቡን ለማጽናናትና ለማበረታታት ነበር። ቁጥር 30 ይህም ምልክት ይሆንልሃል፣ በዚህ ዓመት የገቦውን በሁለተኛውም ዓመት ከገቦው የበቀለውን ትበላላችሁ፣ በሦስተኛውም ዓመት ትዘራላችሁ ታጭዱማላችሁ፣ ወይንንም ትተክላላችሁ ፍሬውንም ትበላላችሁ ይላል። እዚህ ላይ ዋናው ሐሳብ ገና ለጥቂት ጊዜ በዚያ አገር መኖራቸውን እንደሚቀጥሉ ነው። ትንቢቱ ምን ያህል በድፍረትና በልበ ሙሉነት እንደተነገረ ከሚከተለው መረዳትም ይቻላል። ስለዚህም እግዚአብሔር ስለ አሶር ንጉስ እንዲህ ይላል፣ ወደዚህች ከተማ አይመጣም፣ ፍላጻንም አይወረውርባትም፣ በጋሻም አይመጣባትም፣ ያፈርንም ድልድል አይደለድልባትም ይላል። ቁጥር 33 ኢየሩሳሌምን ለመውረር ከመጣው 185,000 አሶር ሰራዊት አንዱ እንኳ በድንገት ፍላጻ ቢወረውር ኖሮ ትንቢቱ ውሸት ይሆን ነበር። እግዚአብሔር ወዳጆቼ ምንኛ በቃሉ የታመነ ነው። እግዚአብሔር ለዘላለም ይክበር ይመስገን። በመጣበትም መንገድ በዚያው ይመለሳል፣ ወደዚህችም ከተማ ይመጣም ይላል እግዚአብሔር። ስለኔም ስለ ባሪያዬም ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳታለሁ ይላል። ቁጥር 34 ይህ ዝርዝር ሁኔታን ከማመላከቱም በላይ አንድም እንኳ ሳይቀር ቃል በቃል ተፈጽሟል። ጌታችን ይክበር ይመስገን። እግዚአብሔር ያሶርን ጦር መደምሰሱን የሚያወሳው ደግሞ ቁጥር 36 ነው። ቅጥሩን ሲጠብቁ ያደሩ ሰዎች ጠዋት አንድ በጣም የሚያስደንቅ ነገር አዩ። በጣም ፈርተዋቸው የነበሩ ያሶራውያን ሬሳ በየቦታው ወድቋል። ያሶርም ንጉሥ ሰናክሬም ተነስቶ ሄደ፣ ተመልሶም በነነዌ ተቀመጠ የሚለውን ቃል ደግሞ በቁጥር 37 ላይ እናገኛለን። እስቲ ቀጥሎ ደግሞ ባሶር ንጉሥ የሆነውን እንመልከት። ቁጥር 38 በአምላኩም በናሳራክ ቤት ሲሰግድ ልጆቹ አድራሜሌክና ሳራሳር በሰይፍ ገደሉት፣ ወደ አራራትም አገር ኮበለሉ፣ ልጁም አስራዶን በእርሱ ፋንታ ነገሰ ይላል። ቁጥር 38 ሰናክሬም በልጆቹ መገደሉን ሌላው ቀርቶ ዓለማዊ ታሪክ እንኳ አረጋግጧል። ታላቁ ያሶር መንግሥት መፈረካከስ የጀመረውም በዚህ ጊዜ ነበር። በኋላም በባቢሎን ተያዘ። ደቡባዊውን መንግሥት በምርኮ የሚወስድ በኤፍራጢስ ወንዝ ዳርቻ ላይ ሌላ መንግሥት እያዘጋጀ እንደሆነ እግዚአብሔር ለኢሳይያስ ገልጾለት ነበር። ምንም እንኳ በሕዝቅያስ ዘመን በራሱ ታምር ሕዝቡን ቢታደግም አንድ ቀን ግን ኃጢአተኛ ወገንና በደል የሞላበት ሕዝብ የክፎች ዘር ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል እንደሚላቸው እግዚአብሔር ያውቅ ነበር። ኢሳይያስ ምዕራፍ 1 ቁጥር 4ን ተመልከቱ። እንግዲህ በጌታ የተወደዳችሁ ወገኖች የምዕራፍ 37 ጥናታችን እዚህ ላይ ያበቃና ቀጥለን ደግሞ የምዕራፍ 38ን ትምህርት አብረን እንመለከታለን። የምዕራፍ 38 አብይ ሐሳቡ ሕዝቅያስና ሕመሙ የሚል ይሆናል። ፈጠን ፈጠን በሉ። ትንቢተ ኢሳይያስ ምዕራፍ 38 አብይ ሐሳቡ ስለ ሕዝቅያስና ሕመሙ ማውሳት ይሆናል ማለት ነው። ይህ ምዕራፍ የሚያተኩረው በሕዝቅያስ መታመም ባደረገው ጸሎትና ባገኘው ፈውስ ላይ ነው። በአንድ በኩል በአሶር ጦር ተከቦ በነበረበት ወቅት፣ በሌላ በኩል ደግሞ ሕዝቅያስ በሕመም ይሰቃይ እንደነበር በአእምሮአችን መያዝ አለብን። ከሕመሙ የተፈወሰው ወይም ከሞት የዳነው ከአሶር ሰራዊት መደምሰስ ጥቂት ቀደም ብሎ ሳይሆን እንደማይቀር ይታሰባል። ይህ የሆነው ኢየሩሳሌም በጠላት ተከባ በነበረችበት ወቅት ነው። በኢሳይያስ ትንቢት መሠረት እግዚአብሔር ኢየሩሳሌምን ከጥፋት እንደሚያድናት ያገኘው የጸሎት መልስ ድፍረት ሳይሆነው አልቀረም። ሕዝቅያስ ሥልጣን ላይ የቆየው 29 ዓመት ሙሉ ነበር። አስተዋላችሁ? ሕዝቅያስ በሥልጣን ላይ የቆየው ለ29 ዓመታት ነበር። ይህ ከሆነ በኋላ 15 ዓመት በሕይወት ኖሯል። ስለዚህም ሕመሙ የጀመረው በ14ኛው ዓመቱ ነበር ማለት ነው። በሌላ በኩል ደግሞ ሰናክሬም መጥቶ ኢየሩሳሌምን የከበባት በሕዝቅያስ 14ኛ የንጉሥነት ዘመን እንደነበር ተነግሮናል። ምዕራፍ 36 ቁጥር 1ን ተመልከቱ። የሕዝቅያስ መታመምም ሆነ የኢየሩሳሌም ባሶራውያን መከበብ በአንድ ዘመን ነበር የሆነው። በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክላለው ይላል። ኢሳይያስ ምዕራፍ 38 ቁጥር 1ን ይመለከቷል። ምዕራፉ የጀመረበት ሁኔታ ራሱ ግምት ውስጥ የሚገባ ነው። ሕዝቅያስ ለሞት በሚያደርስ ሁኔታ ታሟል። በዚህ ላይ ደግሞ አሶራውያን እንደሚወሩት እያስፈራሩት ነው። የሕዝቅያስ ሕመም እባጭ እንደነበር መጽሐፍ ቅዱስ ይናገራል። ይህንኑ ምክንያት በማድረግ ህመሙ ካንሰር ወይም አንድ አይነት የቆዳ ህመም ሳይሆን እንዳልቀረ አንዳንዶች ሰዎች ይናገራሉ። የተገለጠልን ነገር ቢኖር ህመሙ ለሞት የሚያደርስ መሆኑ እንጂ የህመሙ አይነት አይደለም። እንደሚሞት ለስቂያስ የነገረው ራሱ ኢሳይያስ ነበር። እኔና እናንተም መቼ እንደሆነ በርግጠኝነት መናገር ባንችልም አንድ ቀን ወገኖቼ እንደምንሞት እናውቃለን። ለሰዎችም አንድ ጊዜ መሞት ከርሱ በኋላም ፍርድ እንደተመደበባቸው ይላል ቃሉ ዕብራውያን ምዕራፍ 9 ቁጥር 27። ይህ በመለኮት የተመደበ ቀን ነው። የምንሞትበትን ትክክለኛ ጊዜ አውቀን ቢሆን ኖሮ አኗኗራችን በተለወጠ ነበር። የጌታ ሰው የሆኑት ዶክተር መጊ በአንድ ወቅት ከአንድ በያዘው ነቀርሳ በሽታ በቅርቡ እንደሚሞት በሐኪሞች ከተነገረው አንድ ወጣት አገልጋይ ደብዳቤ እንደደረሳቸው ሲያጫውቱን እንዲህ አሉ። ይህ አገልጋይ በጣም ለሚቀርቡት ጓደኞቹ ደብዳቤ አሰራይቶ ነበር። ከነዚያ ሰዎች አንዱ እኔ ነበርኳሉና ጫዋታቸውን ቀጠሉ። ከደብዳቤውም ሲጠክሱ አንድ ክርስቲያን በቅርቡ እንደሚሞት ሲነገረው ከሚወስዳቸው የመጀመሪያ እርምጃዎች አንዱ ስላሉት ቁሳዊ ነገሮች ጠቀሜታ ማሰብ ነው። እኔም እንደምሞት በሐኪሞች ሲነገረኝ በሕይወቴ ያስፈልገኛል ብዬ ስለ ሰበሰብኳቸው መጻሕፍትና አንዳንድ ነገሮች ምን ያህል አስፈላጊ እንደሆኑ በጥልቀት ማሰብና መመርመር ጀመርኩ። በእርግጥ አስፈላጊ የሆነው ያገኘኋቸው እጅግ በጣም ጥቂቱን ብቻ ነበር። እንደ ተባለውም የወጣት አገልጋይ ከጥቂት ወራት በኋላ ሞተ። የቀብሩን ሥርዓት የፈጸምኩትም እኔው ነበርኳሉና ይህ ከሆነ ከብዙ ዓመታት በኋላ እኔም ራሴ አሉ ዶክተር መጊ፣ እኔም ራሴ የነቀርሳ ህመምተኛ ሆንኩኝ። ዶክተሮችም በሕይወት መኖር የምችለው 3 ወር ብቻ እንደሆነ ነገሩኝ። በዚህ ጊዜ በጣም ያስፈልጉኛል እላቸው የነበሩ ነገሮች በድንገት ይህን ያክል ዋጋ ያላቸው ነገሮች አለመሆናቸው ታወቀኝ። ያ ወጣት ሰባኪ የተናገረው ትክክል እንደሆነም አረጋገጥኳሉና እግዚአብሔር ግን በሕይወቴ የራሱ ዓላማ ስለነበረው ዛሬም ይኸው በሕይወት አለው። ስለ እያንዳንዱ አዲስ ቀን አምላኬን እጅግ አመሰግነዋለሁ በማለት ገጠመኛቸውን አጫወቱን። ሕዝቅያስ እንደሚሞት ሲነገረው ምን አደረገ? ቁጥር 2ን ተመልከቱ። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ ይላል። ከዚህ በፊት ሰናክሬም የላከለትን ደብዳቤ ይዞ ወደ እግዚአብሔር መጸለዩን ነበር የተመለከትነው። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህንም እንዳደረጉ ታስብ ዘንድ ለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ ይላል ቁጥር 3። ማንም ቢሆን የሞቱ ጊዜ እንደ ተቃረበ ሲነገረው ያዝናል፣ ያለቅሳል። አይደለም እንዴ? ያ ወጣት ሰባኪ ጓደኛዬም በቅርቡ እንደሚሞት ሐኪሞች ሲነግሩት ሳያለቅስ እንዳልቀረ አስባለሁ። ከእንዲህ አይነት ሁኔታ ጋር ፊት ለፊት ስትጋፈጡ ወገኖቼ እናንተም ማልቀሳችሁ አይቀርም። ሕዝቅያስ መልካም ሰው ነበር። ሁለተኛ ነገሥት ምዕራፍ 18 ቁጥር 5 እርሱን በተመለከተ በእስራኤልም አምላክ በእግዚአብሔር ታመነ፣ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም ይላል። በቁጥር 4 እና 5 ደግሞ እንደሚፈወስና ሌላ ምልክት እንደሚሰጠው ሲነገረው እናነባለን። እግዚአብሔር ጸሎቱን ሰምቶ መለሰለት፣ ሌላ ተጨማሪ 15 ዓመት እንደሚኖርም ነገረው። ቁጥር 4 እና 5 ተመልከቱ። ይህንንም ያደረገው ለባሪያው ለዳዊት ሲል እንጂ ለሕዝቅያስ ሲል አልነበረም። ዛሬ ግን ጸሎታችን የሚሰማልን ስለ ሌላ ስለ ማንም ሳይሆን ከጌታ ኢየሱስ ክርስቶስ ስም የተነሳ ብቻ ነው። ከዮሐንስ ምዕራፍ 16 ቁጥር 23 እስከ 4 እንደምንመለከተው ጌታ ሲናገር በዚያን ቀንም ከኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ ብሏል። ስለሆነም እኔና እናንተ ልመናዎቻችንን ይዘን በኢየሱስ ክርስቶስ ስም ወደ እግዚአብሔር መቅረብ እንችላለን ማለት ነው። በኢየሱስ ስም መጸለይ ማለት እኛ ራሳችን በእርሱ ውስጥ መሆንና የምንጸልየውም የእርሱ ፈቃድ እንዲፈጸም ነው ማለት ነው። የምንጸልየው እርሱን ደስ ለሚያሰኝ ነገር ነው ማለት ነው። ቁጥር 6ንም እንዲሁ ተመልከቱ። አንተንና ይህችንም ከተማ ከአሦር ንጉሥ እጅ ታደጋለሁ፣ ይህችንም ከተማ እጋርዳታለሁ ይላል። የኢየሩሳሌምን ከአሦር ጦር ጥቃት መዳንና የሕዝቅያስን ከሞት መዳን እግዚአብሔር በተያዘ ሁኔታ ነው ያቀረበው። እግዚአብሔር ለአንድ ጥያቄያችን መልስ ሲሰጠን ለሌላው ጥያቄያችን መልስ እንደሚሰጠን እምነት ይፈጥርልናል። ይህ ክፍል ቁጥር 7 እና 8 አለፍ ብላችሁ ተመልከቱ። በዚህ ክፍል መሰረት ለጸሎቱ መልስ እንደሚሰጠው ማረጋገጫ እንዲሆነው እግዚአብሔር ምልክት ሲሰጠውና ያለን የሕዝቅያስ ቅንያዊ ምስጋናን በተመለከተ ደግሞ ከቁጥር 9 እናገኛለን። ብዙዎች መዝሙር 116ን የጻፈው ንጉሥ ሕዝቅያስ እንደሆነ ይስማማሉ። ቀጥሎ የሚነሳው ጥያቄ ደግሞ እድሜውን እንዲያረዝምለት ሕዝቅያስ እግዚአብሔርን መለመኑ ትክክል ነበርን የሚል ይሆናል። ቁጥር 20 እግዚአብሔር ያድነኛል፣ ስለዚህ በእድሜያችን ዘመን ሁሉ በእግዚአብሔር ቤት ቅኔዎችን አውታር ባለው ቃን ዘምራለን ይላል። በዚህ ወቅት ከሕዝቅያስ ልብ ምዝጋና እየፈለቀ ነው። እነዚህ የምዝጋና መዝሙሮች በዜማ ሳይቀነባበሩ እንዳልቀሩ መገመትም ይቻላል። ሁለተኛ ዜና መዋዕል ሕዝቅያስ ግን እንደ ተቀበለው ቸርነት መጠን አላደረገም፣ ልቡም ኮራ፣ ስለዚህም በእርሱና በይሁዳ በኢየሩሳሌምም ላይ ቁጣ ሆነ ይላል። ሁለተኛ ዜና ምዕራፍ 32 ቁጥር 25ን ተመልከቱ። ውጤቱ ልቡን ከማኩራራቱ በቀር ምንም አልጠቀመውምና ሕዝቅያስ እድሜ እንዲረዝምለት ባይለምን ይሻለው ነበር ለማለት ምክንያት ከሚሆኑን ነገሮች አንዱ ይህ ከላይ የተመለከትነው ጥቅስ ነው። በጣም ታምሜ በነበረበት ጊዜ እኔም የሕዝቅያስን ታሪክ አስታወስኩ። ወገኖቼ ፊቴን ወደ እግዚአብሔር በጸሎት አቀናውና ጌታ ሆይ በሕይወት እንድኖር ብትረዳኝ ከምን ጊዜውም ይልቅ ፈቃድህን ለመፈጸም በመንገድህም ለመሄድ ቃል ገባለሁ። በምችለው አቅሜ በፈቀደው መጠን ሁሉ ቃልህን አስፋፋለሁ በማለት ወደ እግዚአብሔር ጸለይኩኝ። የተከበራችሁ አድማጮቼ አንዳንድ ጊዜ እንደ ሕዝቅያስ ተአምር ከተደረገልን በኋላ ከእግዚአብሔር የማፈንገጥ አዝማሚያ ይታይብናል። ብዙ ጊዜ ተአምር ሰውን ወደ እግዚአብሔር እንደሚያቀርበው እናስባለን። ይሁን እንጂ ተአምር ስለተደረገልን የመኩራራትና የመታበይ ዝንባሌ ሊኖረን፣ በዚህም ምክንያት ከእግዚአብሔር የመራቅ ዝንባሌ ሊያድርብን እንደሚችል ግን እንዘነጋለን። ከሕዝቅያስ ሕይወት አንዳንድ ነገሮችን ስመረምር እግዚአብሔር ትሞታለ እንዳለው ቢሞት ኖሮ ይሻለው ነበር፣ እድሜውን እንዲያረዝምለት ባይለምን ይሻለው ነበር ለማለት መሰረት የሚሆነኝ ሌላም ምክንያት አለ። ምናሴ የሚባለው የሕዝቅያስ ልጅ የተወለደው ልብ በሉ፣ ምናሴ የሚባለው የሕዝቅያስ ልጅ የተወለደው ሕዝቅያስ ታሞ ከተፈወሰ በኋላ ነበር። እንደሚታወቀው ደግሞ ምናሴ ከተነሱት ነገሥታት ሁሉ በጣም በጣም ክፉና እግዚአብሔርንም በድርጊቱ ያሳዘነ ሰው ነበር። ምናልባትም ከአካብና ከኤልዛቤል እንኳ የባሰ ክፉ ነበር ቢባል ማጋነን ሊሆንብኝ አይችልም። ሌላው ሁሉ ቢቀር የእግዚአብሔር ክብር ከመቅደሱ ላይ የተነሳው በምናሴ ዘመን ነበር። እጅግ አሳዝናችሁ ምን? በብዙ መልኩ ምናሴ ወደፊት ከሚመጣው የኃጢአት ሰው ማለትም በክርስቶስ ተቃዋሚ ይመሰላል። ፈውስና መድኃኒት በአንድነት። በሚቀጥለው ምዕራፍ ፈውስ ካገኘ በኋላ ሕዝቅያስ ስለፈጸመው ሌላ ታላቅ ስህተት እንመለከታለን። ለመሆኑ የሕዝቅያስ ፈውስ እንዴት ነበር የተፈጸመው? ኢሳይያስ ጸልዮለት ነበርን? በፍጹም አልጸለየለትም። ያደረገውን ከሚከተለው መመልከት ይቻላል። ቁጥር 21 ኢሳይያስም የበለስ ጥፍጥፍ አምጥተው በባጩ ላይ ይለብጡት እርሱም ይፈወሳል ብሎ ነበር ይላል። በሌላ አነጋገር ኢሳይያስ ያዕቆብ የሚለውን ነገር ነበር ያደረገው ማለት ነው። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። ያዕቆብ ምዕራፍ 5 ቁጥር 14 ዘይት መቀባት በራሱ ሃይማኖታዊ አይደለም፣ ከሃይማኖት ጋር የተያዘ ነገርም አይደለም። ዘይት መድኃኒትነት ያለው ነገር ነው። ዘይት እንደ አንድ አይነት ከበሽታ መፈወሻ ነገር ነበር የሚታሰበው። በሌላ በኩል ደግሞ ለታመመው ሰው እንዲጸለይለት ያዕቆብ ያዛል። ኢሳይያስ ያደረገውም ሆነ ያዕቆብ የሚያዘው ይስማማሉ። ሲያማችሁ ጸልዩ፣ ሐኪሞችንም አማክሩ፣ እግዚአብሔር በማመዛዘን ችሎታችን እንድንጠቀምበት ይፈልጋልና። እግዚአብሔር ስለዚህ ድንቅ ቃሉ ለዘላለም ይክበር ይመስገን። እንግዲህ የምዕራፍ 38 ትምህርታችንን እዚህ ላይ እናገባድዳለን። እግዚአብሔር ከዚህ ድንቅ ቃሉ ደግሞ ብዙ ቁም ነገሮችን እንዳተረፈልን እኔ አምናለሁ። ጌታ ለዘላለም የከበረ ይሁን። ወዳጆች የምዕራፍ 39 አብያሳቡ ሕዝቅያስና ባቢሎን የሚል ይሆናል። ሕዝቅያስና ባቢሎን የሚለው የምዕራፍ 39 አብያሳቡ ነው ማለት ነው። ቀደም ባለው ጊዜ ይሁዳን በጠላትነት የምትፈታተን አሶር ነበረች። አሁን ደግሞ ባቢሎን ሆናለች። ሽግግሩ ራሱ አስገራሚ ገጽታለው። በዚህ ዘመን ባቢሎን ገና በእግሯ ያልቆመች በኤፍራጢስ ወንዝ ዳርቻ የምትገኝ አገር ነበረች። አሶርን ለማሸነፍ ያቃታት ደካማ መንግስት ነበረች። ይሁን እንጂ ውሎ አድሮ ባቢሎን በአህዛብ ዘመን የወርቅ ራስን ያህል የከበረችና ገናና መንግስት የምትሆንበት ጊዜ ይመጣል። ይህን ክፍል ትኩረት የሚስብ ያደረገውም ይኸው ነው። ሕዝቅያስ የባቢሎንን መልእክተኞች ስለመቀበሉ የሚያወሳውን ከቁጥር 1 እንመለከታለን። መሮዳክ በልዳን የሚለው ስም ለእኛ ይህን ያክል ትርጉም ያለው መልእክት ላይኖረው ይችላል። ከቁጥር 1 መመልከት ትችላላችሁ። ይሁን እንጂ ስሙ ራሱን የቻለ ትርጉም አለው። መሮዳክ ማለት አመፀኛው ማለት ነው። ልብ በሉ፣ በቁጥር 1 ውስጥ ታገኛላችሁ። መሮዳክ ማለት አመፀኛው ማለት ነው። በልዳን ማለት ደግሞ ከእግዚአብሔር ያልሆነ እንደ ማለት ነው። ይህ ስም የሚወክለው የባቢሎን መስራች የሆነውን ናምሩድን ሲሆን ናምሩድ ቀንደኛ የእግዚአብሔር ተቃዋሚና የዚህ ዓለም አምላክ አምሳያ ወይም ምሳሌ የሆነ ሰው ነው። እነዚህ መልእክተኞች ሕዝቅያስን ለመሸንገል ነበር የመጡት። የባቢሎን መንግሥት ስለ አንተ በጣም ያስባል። ታመን እንደ ነበርና አሁን ግን እንደ ዳንክ በመስማቱ ደስታውን እንድንገልጽለት ነው እኛን የላከን በማለት ነበር ወደ ሕዝቅያስ የመጡት። ቁጥር 2ን ተመልከቱ። በዚያ ዘመን ዳዊትና ሰለሞን ያከማቹት ሀብት ሁሉ ገና አልባከነም ነበር። ሕዝቅያስ በጣም ባለጠጋ ነበር። ወርቁንና ብሩንም ለባዕዳን በማሳየቱ ትልቅ ስህተት ፈጽሟል። ሁለተኛ ዜና መዋዕል ምዕራፍ 32 ቁጥር 7 እና 8ን ተመልከቱ። የባቢሎን ንጉሥ ለሕዝቅያስ ደብዳቤ ጻፈለት። ይሁን እንጂ ባለፈው ጊዜ የአሦር ንጉሥ የጻፈለትን ደብዳቤ በእግዚአብሔር ፊት እንዳቀረበ ሁሉ ይህንንም በእግዚአብሔር ፊት ማቅረብ ሲገባው ይህን ያህል ግምት አልሰጠውም። በባቢሎን ንጉሥ ሽንገላ ተታለው በኢየሩሳሌም የነበረውን ሀብት ሁሉ ለመልእክተኞቹ አሳያቸው። ይህን የሰማው ነቢዩ ኢሳይያስም ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ? አለው ይላል። ቁጥር 3ን ይመለከቷል። ንብረቱን ለባቢሎን ሰዎች ማስጎብኘትን ሕዝቅያስ እንደ ዋዛ ቢቆጥረውም ኢሳይያስ ግን የሚመጣውን ችግር ተመልክቶ ነበር። ሕዝቅያስ የማይገባውን ነገር ነበር ያደረገው። ይህንን ደግሞ ከቁጥር 4 እንዲሁም ደግሞ ከቁጥር 5 እስከ 7 ባለው ክፍል መመልከት ይቻላል። የኢሳይያስ ትንቢት ቃል በቃል መፈጸሙን ለማየት ሁለተኛ ነገሥት ምዕራፍ 4 እስከ ምዕራፍ 25 እና ትንቢተ ዳንኤል ምዕራፍ 1 መመልከቱ ይበቃል። ሕዝቅያስ ዕድሜው በ15 ዓመት ተራዝሞለት ነበር ወገኖቼ። ግን ጠቀመው ወይስ ጎዳው? ከላይ የተመለከትናቸው ችግሮች ሁሉ የመጡት በዚህ ጊዜ ነበር። ምዕራፉ የሚደመደመው አንዳንድ ታሪካዊ ነገሮችን በመዘገብ ነው። እግዚአብሔር በዕድሜ ዘመናችን ሁሉ ይጠብቀን ወገኖቼ። ባዲስ ባዲስ ግን ባማረ ምስጋና ባማረ ምስጋና እሰዋለሁ
ያመጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።